ሰላም ለእናንተ ይሁን። ጋቢና ቪኦኤ ተጀመረ። ከአሜሪካ ድምፅ ዛሬ ታህሳስ 22 2014 ዓ.ም ነው። በምሽቱ ቀጣዮቹ ጉዳዮች ይቀርባሉ።
አሁን ቶሎ ለመጀመር በሙሉ አቅሙ ጊዜ ይፈጃል። ድሮ ሲሰሩ የነበረው ትልቅ የህክምና ሰርቪሶች አሁን ላይ እንጀምራለን። ግን አሁን የድንገተኛና የማዋለድ አገልግሎቶችን ቶሎ ለማስጀመር
ኢትዮጵያ ውስጥ የነበረው ጦርነት ከፍተኛ ውድመት ከተውባቸው ከተሞች መካከል አንዷ የሸዋሮቢት ከተማ ናት። በከተማዋ ስለደረሰው የጤና ተቋማት ውድመት መጠን ከነዋሪዎች ጋር ያደረግነው ቆይታ በምሽቱ ይደመጣል።
ወራሪው የትግራይ ቡድን በዚህ አካባቢ የቆየበት ጊዜ ያደረሳቸውን ጉዳቶች ጎብኚዎቹ የሚከታተሉ ይሆናል። የሚታወቀው ገናን በላሊበላ ደማቅ ዝግጅት ይደረጋል ማለት ነው።
በውጭ ሀገራት ውስጥ የሚኖሩ ትውልደ ኢትዮጵያውያን ወደ ሀገራቸው በብዛት እየተመለሱ መሆናቸው እየተነገረ ነው። የተወሰኑትን ሀሳብ በምሽቱ እናዳምጣለን። እነዚህና ሌሎች ጉዳዮች የተካተቱበትን መሰናዶ ሀብታም ሲመራለው፣ ኤልያስ አስማረ ደግሞ የድምፅና ምስል ምህንድስናውን ይከውናል። ከሁሉ በፊት አጫጭር የዓለም ዜናዎችን እንሰማለን። ኤደን ገረመው
ግዛቲቱ መዲና በ13 የምግብ መጋዘኖቹ ላይ የደረሰበትን ዝርፊያ ተከትሎ እርዳታ አገደ። ይሄ ሁኔታም በአካባቢው የሚኖሩ ወደ 2 ሚሊዮን የሚጠጉ ሰዎች ህይወት ላይ ተጽዕኖ አድርጓል። በመጋዘኖቹ ላይ ከማክሰኞ ዕለት እስከ ትላንት ሐሙስ ጧት ድረስ ጥቃቶች እንደደረሱ ማወቅ ተችሏል። በዚህ ዝርፊያም ከ5000 ሜትሪክ ቶን በላይ የምግብ አቅርቦት የተዘረፈ ሲሆን ዘራፊዎቹ መጋዘኑን ማውደማቸውም ታውቋል። የዓለም የምግብ ፕሮግራም ዋና ስራ አስፈጻሚ ዳይሬክተር ዴቪድ ቢስሊ የዓለም የምግብ ፕሮግራም ይህንን ዋጋ ጥቃትና በእርዳታ እህሎች ላይ የሚደረግ የቀጠለ ዝርፊያና እንዲሁም ውድመት ያወግዛል። በዚህ የተነሳ በሰሜናዊ ዳርፉር እርዳታ መስጠት አቁመናል ብለዋል። ዳይሬክተሩ አያይዘውም ይህ ዝርፊያ ወደ 2 ሚሊዮን የሚጠጉ የተመጣጠነ ምግብ ድጋፍ በአስቸኳይ ከሚያስፈልጋቸው ሰዎች ላይ የተነጠቀ ነው ብለዋል። በተጨማሪም ይሄ በሀገሪቱ ያለን እንቅስቃሴ ወደ ኋላ የሚጎትት ብቻ ሳይሆን ሰራተኞቻችን እጅግ የተጎዱ ቤተሰቦችን ለመርዳት ሲንቀሳቀሱም እነሱን ራሳቸውንም አደጋ ላይ የሚጥል ነው ብለዋል። የዓለም የምግብ ድርጅት በሰሜናዊ ዳርፉር ድጋፍ ለማድረግና መጋዘኖቹን መልሶ ለመሙላትም የሱዳን መንግስት በአስቸኳይ ጸጥታ እንዲያስከብር ጥሪ አድርጓል። ነገር ግን በአሁን ሰዓት ሌሎች የስደተኛ ጣቢያዎችን ሳያስቸግሩ የኤርፋሽርን መጋዘኖች መሙላት እንደማይቻልም አስታውቋል። በሱዳን የአውሮፓውያኑ 2022 ዓ.ም 10.9 ሚሊዮን የሚሆን ህዝብ የምግብ እርዳታን እንደሚሻም ታውቋል። መጪው የአውሮፓውያኑ 2022 ዓ.ም በሳህል ቀጠና ግጭቶች ሊባባሱ ይችላሉ ሲሉ የፖለቲካ ተንታኞች አስጠነቀቁ። በእስላማዊ ታጣቂዎች የሚደረጉ ጥቃቶች በእጅጉ በጨመረበት የሳህል ቀጠና በዚህ ሊገባደድ የሰዓታት እድሜ በቀሩት በ2021 ዓ.ም ከፍተኛ የሆነ ፖለቲካዊ አለመረጋጋት በማሊ መፈንቅለ መንግስት፣ በኒጀር እንዲሁም በቡርኪና ፋሶ ደግሞ ፕሬዝዳንቱ ከስልጣን እንዲለቁ ጥሪ የተደረገበት ዓመት ሆኖ አልፏል። ቡርኪና ፋሶም ከባድ የሆነ የአሸባሪዎች ጥቃት የደረሰባት ሲሆን የፖለቲካ ተንታኞች መጪው ጊዜ ደግሞ የከፋ ነው ሲሉ አቋል። ቡርኪና ፋሶ፣ ማሊና ኒጀር በአሸባሪነት በተፈረጀው እስላማዊ መንግስት ቡድንና በአልቃይዳ የወንጀለኞች ቡድን በተደረጉ ግጭቶች የሞት ምጣኔ በ18% ማደጉን የተደረጉ ጥናቶችም አመላክተዋል። በመጨረሻም ወደ ሜክሲኮ የሚመለሱ ስደተኞች በተጎታች ኮንቴነር ጭኖ ሲጓዝ በነበረ መኪና ላይ በደረሰ አደጋ ህይወታቸው ያለፉ 15 ስደተኞችን አስክሬን ወደ ጓቴማላ ተላከ። በዚህ አስከፊ አደጋም 56 ሰዎች ተጎታቹ ለብቻው ተገልጦ ህይወታቸው ያለፈ ሲሆን ይህ አደጋ የተፈጸመው በዚህ ወር ነበር። ከስደተኞች ውስጥ 37 የጓቴማላ ዜግነት ያላቸው መሆኑ የተረጋገጠ ሲሆን እስካሁን ድረስም የ19ኙ አስክሬን ወደ ሀገራቸው ተመልሷል። የጓቴማላ የውጭ ጉዳይ ሚኒስቴር እስካሁን ድረስ ማንነታቸው ያልታወቁ የ18 ሰዎችም ይቀራሉ ሲሉ ተናግረዋል። ይህን አደጋ ተከትሎም ዩናይትድ ስቴትስ፣ ሜክሲኮ፣ ጓቲማላ እና ሌሎች ሀገራቶች የዓለም አቀፉ የህገ ወጥ ሰዎች አዘዋዋሪዎች መረብን የኮነኑ ሲሆን በዚህ ጉዳይ ላይም ትኩረት ተሰጥቶ እንዲሰራ ተማጽነዋል ሲል ሮይተርስ ዘግቧል። አድማጮች፣ ለአርብ ምሽት ያስኩላችሁ ዜናዎች እዚህ ላይ ተጠናቀቁ። መልካም የጎርጎሮሳውያኑ አዲስ ዓመት ዋዜማ እንዲሆንላችሁ እየተመኘው ከቀሪ የጋቢና ቪኦኤ መሰናዶች ጋር እንድታመሹ ወደ ሀብታሙ ስዩም መመለሳችኋለሁ። ከአሜሪካ ድምጽ ዋሽንግተን ዲሲ ኤደን ገረመው።
ኤደንን አመሰግናለሁ። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ወጣቶች ላይ የሚያተኩር የአሜሪካ ድምፅ ልዩ መርሃ ግብርም ነው። አሁን ወደ ቀዳሚው ዘገባ እንሻገራለን። ኢትዮጵያ ውስጥ በነበረው ጦርነት ጉዳት ከደረሰባቸው ከተሞች መካከል አንዷ የሸዋሮቢት ከተማ ናት። በከተማው ውስጥ የሚገኝ ሆስፒታል ውስጥ የነበሩ በርካታ ቁሳቁሶች በህወሓት ታጣቂዎች እንደወደሙና እንደተዘረፉ የሆስፒታሉ ሜዲካል ዳይሬክተር ዶክተር ታምራት ገብረ ማርያም ተናግረዋል። ከሆስፒታሉ በተጨማሪ ሌሎች በከተማው የሚገኙ ተቋማትም የጥቃት ኢላማ መሆናቸው ቢነገርም ህወሓት ግን እነዚህን መሰል ክሶችን እንደማይቀበል መግለጹ ይታወቃል። ሆስፒታሉ ቀለል ያሉ የህክምና አገልግሎቶችን ከሰሞኑ መስጠት ጀምሯል። ኬኔዲ አባተ።
ለ300,000 ያህል ሰዎች አገልግሎት የሚሰጠው የሸዋሮቢት የመጀመሪያ ደረጃ ሆስፒታል የህወሓት ታጣቂዎች ከህዳር 12 ጀምሮ ለ10 ቀናት በከተማዋ በቆዩባቸው ጊዜያት ጉዳት ደረሰባቸው ከተባሉ ተቋማት አንዱ ነው። በሆስፒታሉ አብዛኛው ቁሳቁሶች ላይ ዘረፋና ውድመት መፈጸሙን የሆስፒታሉ ሜዲካል ዳይሬክተር ዶክተር ታምራት ገብረ ማርያም ይናገራሉ።
እኛ ሆስፒታል እንግዲህ እናንተ ዘግይታችሁ ስለመጣችሁት ነው ከተጸዳ በኋላ በሚያሳዝን ሁኔታ ህብረተሰቡ የሚገለግልባቸው የህክምና ግብአቶች መድኃኒቶች አሉ። ለምሳሌ ሙሉ ለሙሉ እንዲሁም ደግሞ ህክምናውን የሚያግዙ የሚደግፉ የኮምፒውተር ሲስተሞች፣ የፔሽንት ፋይሎች፣ የማሽን ፓርቶች ለምሳሌ ኮምፒውተር ቢሆን ኮምፒውተር ሀርዲስኩን ይዘዋቸው ሄደዋል። ኦልሬዲ ምን ያህል ውድመት ደረሰ የሚለው ያው ውድመቱ አንዳንዶቹ ከፍ ያለ ነው እና አሁን ግን እሱን ሞር በገንዘብ እንትን ለማለት ኦዲት እየተደረገ ነው።
ይሁን እንጂ ከበሮቹና መስኮቶቹ ውጭ በሆስፒታሉ ህንፃ ላይ ጉዳት አለመድረሱን ዶክተር ታምራት አረጋግጠዋል። አሁን ላይ የጤና ጥበቃ ሚኒስቴር፣ የዞኑ ጤና መምሪያ እንዲሁም ለጋሽ ግለሰቦች ባደረጉት ድጋፍ በመታገዝ ሆስፒታሉ እንደ ድንገተኛ ያሉ ቀለል ያሉ የህክምና አገልግሎቶችን መስጠት መጀመሩንም የሆስፒታሉ ሜዲካል ዳይሬክተር ዶክተር ታምራት ገብረ ማርያም ገልጸዋል።
አሁን ቶሎ ለመጀመር በሙሉ አቅሙ ጊዜ ይፈጃል። ድሮ ሲሰሩ የነበሩ ትልቅ የህክምና ሰርቪሶች አሁን ላይ አንጀምርም፣ ግን አሁን ድንገተኛና የማዋለድ አገልግሎቶችን ቶሎ ለማስጀመር ስኳር፣ ደም ግፊት እነዚህ በቀላሉ ደግሞ መድኃኒት ላይ የነበሩ ህመምተኞችን መድኃኒቱ እንዳይቋረጥባቸው የጸረ ኤችአይቪ እነሱ ተጀምሮ እንዳያችሁት ያው ህብረተሰቡ አሁን ገና እንትን ኢንፎርሜሽንም ስላልደረሰው ብዙ እንደ ድሮ አይደለም እንጂ አሁን አገልግሎት ተጀምሯል።
የጽንስ ክትትል ለማድረግ ወደ ሆስፒታሉ መጥታ ያገኘናት ወይዘሮ አበበች መስፍን የሸዋሮቢትን ሆስፒታል ጨምሮ በአካባቢው የነበሩ ሌሎች የጤና ተቋማትም ለጉዳት በተጋለጡበትና አገልግሎት መስጠት ባቆሙበት ወቅት የነበረውን ችግር እንዲት ገልጻለች።
ምሳሌ እኔ ባለሁበት ገጠር በደብረ ሲና በታች ነው ሄድኩት። ጀውሃ ትባላለች። የፍረታ ግድም ወረዳ ህክምና ስለሌለ ሴትዮዋ ልጁን ወልዳ በእንግዳ ልጅ ምክንያት ሞተች። ግን ይሄ ሆስፒታል ኑሮም ቢሆን በዛ አጋጣሚ እቺ ሴት እናት ትድን ነበረ። ያንን ነገር አይቻለሁ። በዚህ ሰዓት በዚህ በክፉ ቀን ብዙዎች ከእንደዚህ ከብዙ ከሚያስጠላ አደጋ ይድኑ ነበር። ግን ያው እዚህ ደርሰናል ማለት ነው።
ሆስፒታሉ ወደ ቀድሞ አገልግሎቱ ተመልሶ ማየት መሻቷ መሆኑንም ነው ወይዘሮ አበበች የምትናገረው።
ማለትም እዛም ሆነን መታከሚያችን እዚህ ነው። እዛ እንትን ጤና ጣቢያ አለን፣ ሪፈር ሲጻፍልን እዚህ መጥተን ህክምናችንን በሙሉ ሁኔታ አግኝተን እንሄዳለን። ማንኛችንም ይህ ሆስፒታል ስለሚያስፈልግ እንደ በፊቱ ሙሉ ቢሆን ደስ ይለናል። በቃ የበፊቱን አገልግሎቱን ቢሰጥ ደስ ይለኛል።
በሸዋሮቢት ከተማ የሚገኘው ይፋት የተሰኘ የግል ሆስፒታልም መሰል ዘረፋና ጉዳት እንደደረሰበት ተመልክተናል። ከዚህ በተጨማሪ መንግስታዊ አገልግሎት ሰጪ ተቋማትም የጥቃት ኢላማ ሆነዋል። ከፍተኛ ጉዳት ከደረሰባቸው ተቋማት መካከልም የቀወት ወረዳ አስተዳደር መስሪያ ቤት ይጠቀሳል። የወረዳው ብልጽግና ፓርቲ ጽህፈት ቤት ምክትል ኃላፊ አቶ ጌታቸው ኃይሌ ስለደረሰው ጉዳት እንዲያስረዳሉ።
አጠቃላይ ያው ወራሪው ኃይል የወረዳችንን ህዝብና ወረዳችንን ኮረረበት ጀምሮ ከፍተኛ የሰብአዊና ቁሳዊ ሀብት ውድመት አድርሷል። እዚህ እንደምታዩት በስተኋላ አስተዳደር ፑል የሚባል ወደ 7 እና 8 ሴክተሮችን አቅፎ የያዘ መስሪያ ቤት ነው። ይሄ ሙሉ በሙሉ በእሳት እስከነ ንብረቱ እንዲጠፋ ተደርጓል። ከዚያ ውጪ በወረዳችን ወደ 24 መስሪያ ቤቶች አሉ። የእነኛ መስሪያ ቤቶች አጠቃላይ ንብረት ተዘርፏል። የኤሌክትሮኒክስ እቃዎች እንደ ኮምፒውተር፣ ላፕቶፕ እና የመሳሰሉት በራቸው እየተገነጠለ ተዘርፎ ያዘረፉትን ደግሞ በመቀጥቀጥ ጉዳት ደርሶባቸዋል። ከጥቅም ውጭ እንዲሆን አድርገዋል።
በወረዳው 18 ቀበሌዎች የሚገኙ ሌሎች በርካታ ተቋማትም መጎዳታቸውን የገለጹት አቶ ጌታቸው በተቋማትና በንጹሃን ሰዎች ላይ የደረሱ የተለያዩ ጥቃቶችን በተመለከተ ዝርዝር ጥናት እየተደረገ እንደሆነም አመልክተዋል። ይሁን እንጂ ታጣቂዎቻቸው ይፈጽማሉ በሚባሉ ጥፋቶችና የመብቶች ረገጣዎች ላይ የሚቀርቡ ክሶችን የህዋት መሪዎች በተደጋጋሚ ሲያስተባብሉ ይሰማሉ። ለአሜሪካ ድምጽ ኬኔዲ አባተ ሸዋሮቢት።
ከነዚህ እናመሰግናለን። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምጽ አብራችሁን ስለሆናችሁ በእጅጉ እናመሰግናለን። ወደ ቀጣዩ ዘገባ እንሻገር። ትውልደ ኢትዮጵያውያን ከሰሞኑ በብዛት ወደ ሀገራቸው መግባት ጀምረዋል። የአማራ ክልልም እንግዶቹን ለመቀበል መሰናዳቱን አስታውቋል። ህወሓት ተቆጣጥሮ በገባቸው አካባቢዎች ወድመዋል ያላቸውን የመሰረተ ልማት አውታሮች በበዓሉ ሰሞን ወደ ኢትዮጵያ እየገቡ ላሉትና ለሚገቡ በውጭ የሚኖሩ ትውልደ ኢትዮጵያውያን የማስጎብኘት እቅድ እንዳለውም ክልሉ አስታውቋል። አስቴር ምስጋናው ነው።
የጠቅላይ ሚኒስትር አብይ አህመድ ጥሪ ተቀብለው ወደ ሀገር ቤት ለገቡ በአለም ዙሪያ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን የአማራ ክልል የተለያዩ መርሃ ግብሮችን ማዘጋጀቱን የባህልና ቱሪዝም ቢሮ ኃላፊ አቶ ጣሂር መሐመድ አስታውቀዋል። መርሃ ግብሮቹ ከፌደራል መንግስቱ እቅድ ጋር የተጣጣሙ መሆናቸውን የጠቆሙት አቶ ጣሂር ሃይማኖታዊና ባህላዊ በዓላትን ካክብር ባለፈ በህወሓት የተፈጸሙ ሰብአዊ ጉዳቶችንና የወደሙ መሰረተ ልማቶችን ከሸዋሮቢት እስከ ጭና ድረስ እንደሚጎበኙም ገልጸዋል።
ራግብራችን በተመሳሳይ ታህሳስ 25 አዲስ አበባ ላይ ነው። እንግዲህ ታህሳስ 25 አዲስ አበባ ላይ በመስቀል አደባባይ መነሻው በጠዋቱ ያደረገው ጉዞ በዚያው ቀን ውስጥ በታህሳስ 25 ከአዲስ አበባ ተነስቶ በደብረ ብርሃን ሸዋሮቢትና ኬሚሴን በጦርነቱ ጉዳት የደረሰባቸው አካባቢዎች ጎብኝቶ አዳሩን ኮምቦልቻ ያደርጋል ማለት ነው። በኮምቦልቻም ጉዳት የደረሰባቸውን የተለያዩ ኢንዱስትሪዎች ጉብኝት ያደርጋል ማለት ነው። ቡድኑ ኮምቦልቻ አዳር ከተቆየ በኋላ ወደ ደሴ ጉዞ ተደርጎ ደሴም ላይ የተወሰነ ጊዜ መራግ ይኖረናል። ጉዟችን ወደ ወልዲያ ይቀጥላል ማለት ነው። በእኛ በኩል ወደ ቆቦ ይሆናል ጉዞ ማለት ነው። በቆቦም ወራሪው የትግራይ ቡድን በዚህ አካባቢ በቆየበት ጊዜ ያደረሳቸውን ጉዳቶች ጎብኚዎቹ የሚከታተሉ ይሆናል። የሚታወቀው ገናን በላሊበላ ደማቅ ዝግጅት ይደረጋል ማለት ነው። በጎንደር ከተማ የጥምቀት በዓልን የተመለከተ ልዩ ልዩ መሰናዶ ይኖራል ማለት ነው። እሱን መሰናዶ የመጡት እንግዶቻችን እንዲከታተሉ በቂ ዝግጅት ተደርጓል።
በህወሓት ተይዘው በቆዩና በሌሎችም አካባቢዎች ያለውን የጸጥታ ሁኔታ በተመለከተ ከጋዜጠኞቹ ለቀረበላቸው ጥያቄ ምላሽ የሰጡት አቶ ጣሂር ሙሉ የኃይሉ በተጠንቀቅ ላይ ነው ብለዋል።
የጸጥታ ኃይሎችን ኦሪንቴሽን ከመስጠት ጀምሮ ስታንድ ባይ የሆኑ ኃይሎችን በየቦታው ከማዘጋጀት እንዲሁም ለጎብኚዎቻችን በነፃነት እንዲንቀሳቀሱ ሊያደርግ የሚችል የጸጥታ ሁኔታ በልዩ ሁኔታ ታስቦበት ተሰርቷል። አስተማማኝ በሚባል ደረጃ ላይ ነው ያለው። በአሁኑ ሰዓት አብይ ኮሚቴው ከመነሻው ትኩረት ሰጥቶ የተሰራባቸው ጉዳዮች መካከል አንደኛው የጸጥታው ጉዳይ ነው ማለት ነው። እሱ በአሁኑ ሰዓት በአስተማማኝ ሁኔታ ነው የሚገኘው። ማንኛውም ጎብኚ ይህንን ተከትሎ ወደ አካባቢያችን እንዲመጣና ምንም አይነት ስጋት እንዳያድርበት ፖዙ ለመንገር የምንወደው ከአገልግሎት ሰጪ ተቋማት ጋር በተያያዘ አብዛኛው አካባቢ ላይ የደረሱ ድክመቶች የሚታወቁ ናቸው። የሚመጡ ወገኖቻችን በተቻለ መጠን ያለውን አጠቃላይ አገልግሎት እንዲያገኙና የቆይታቸው የተሻለ እንዲሆን ጥረት እናደርጋለን። ከዚህ ጋር ተያይዞ ግን ለመታደስ፣ ለመስተካከል፣ አገልግሎት ለመስጠት ጊዜ የሚፈልግባቸው በርካታ ተቋማቶቻችን ስላሉ እነዚያ ነገሮች ከነ ድክመታቸው የቆየንበት ሁኔታ ጦርነት መሆኑን ግምት በማስገባት ባለው አጠቃላይ አክሰስ ግን እንግዶቻችን ተቀብለው ለማስተናገድ ዝግጁ መሆናችን እንገሳል።
በዲያስፖራ ያለው ትውልደ ኢትዮጵያ ሀገሩ ላይ ማልማት እንዲችል የተለያዩ የመዋለ ንዋይ አማራጮች የተዘጋጁ መሆኑን አቶ ጣይር አስታውቀዋል። አክለውም በጋራ ሀገርን ለማልማት ያስችል ዘንድ ያሉት የቢሮ ኃላፊው ማንኛውም በውጭ የሚኖር ትውልደ ኢትዮጵያ ወደ ሀገሩ ሲገባ አዲስ አበባ ላይ በሚገኘው የአማራ ክልል በይነ መንግስታት ቢሮ እንዲመዘገብ አሳስበዋል። አዲስ አበባ መመዝገብ ያልቻሉት በክልል ዋና ዋና ከተማ አስተዳደሮች እየቀረቡ እንዲመዘገቡ አቶ ጣይር መክረዋል። ለአሜሪካ አስቴር ምስጋናው ባህር ዳር።
ጋቢና ቤ ከአሜሪካ ድምፅ ዋሽንግተን ዲሲ በሬዲዮ ቴሌቪዥን መጣ። መርሃ ግብሮቻችን ከሰኞ ነሐሴ 2013 ዓ.ም ጀምሮ በኢትዮ ሳት በሳተላይት ኤንኤስኤስ 1257 ዲግሪ ኢስት ላይ በትራንስፖንደር ኢኤኤች 7 በዳውን ሊንክ ቢም ኢስት አፍሪካ በዳውን ሊንክ ፍሪኩንሲ 11.605 ጊጋሄርዝ በኤፍኢሲ 56ኛ በሲምቦል ሬት 45.0 ኤምኤስዋይኤምኤስ በዳውን ሊንክ ፖላራይዜሽን ሆሪዞንታል ሞዱሌሽን ዲቪቢኤስ2 ወይም ኪውፒኤስኬ ላይ ያገኙናል። ጋቢና ቬ የአዲሱ ትውልድ ድምፅ ከሐምሌ 3 2013 ዓ.ም ጀምሮ በሬዲዮ ቴሌቪዥን በኢትዮ ሳት ላይ ይጠብቁን።
ጋቢና ቪኦኤ ይቀጥላል። አሁን ወደ ቀጣዩ ዘገባ እንሻገር። ኢትዮጵያ ውስጥ ሙዚቃ ለታሪክ መዘከሪያ፣ ለሰላም መስበኪያና እርቅ መጠየቂያ መሳሪያነት የሚጠቀሙ በርካታ ማህበረሰቦችና ጎሳዎች አሉ። በመቀጠል ስለ አንደኛው እንነግራችኋለን። ከአስር ዓመታት ወዲህ በተደጋጋሚ ምዕራብ ኢትዮጵያ ለተመላለሰችው የሙዚቃ ተመራማሪ ሳራ ቢሾ ሙዚቃ ከዘለናዊ ትርጓሜው የገዘፈ ግብ አለው። በአንድ ማህበረሰብ ውስጥ የሚብላሉ ወቅታዊ ስሜቶችን ማመላከቻ ብልሃት ነው።
የህዝቦችን አካባቢያዊ አሳሳቢ ጉዳዮች ለማወቅ መልካሙ መንገድ ሙዚቃቸውን ማዳመጥ ይመስለኛል። ብዙ ጊዜ መንግስታዊና መንግስታዊ ያልሆኑ ድርጅቶች ህዝቦች በእርግጥ እየተጋፈጡት ያለውን ነገር ሳይረዱ ስራዎችን ለማመቻቸት ይመጣሉ። ሙዚቃቸውን ማዳመጥ፣ ስለ ሙዚቃ የሚያወሩትን መስማት ስትጀምሩ በአንዳንድ ጉዳዮች ላይ ያላቸውን እውነተኛ ስረ መሰረታዊ እይታ ለመረዳት ያስችላችኋል።
የብሔር ግጭቶች ተደጋግመው ከተፈጠሩባቸው ቦታዎች አንዱ ለሆነው የጋምቤላ ክልል ቤተኛ የሆነችው ሳራ ቢሾፕ ጥናቷን ካደረገችባቸው ህዝቦች መካከል አኝዋኮች ይገኙበታል። አኝዋኮች የተጠቁ የተበደሉ ሲመስላቸው በሙዚቃቸው ይመዘግባሉ። በደሉ እንዲቆም አሊያም ደግሞ ተባብረው ከገጠማቸው አደጋ ለመውጣት መተባበርን ይሰብካሉ። ልክ ሙዚቀኛው ሎርስ አንጎክ እንዳደረገው። ወደ ከተማ ሲያቀና ቢያገኙት በስለት ወግተው ገደሉት። ካለ ምክንያቱ፣ ካለ ኃጢአቱ። በከተማው ሲዞር ቢያዩት በጥይት ተኩሰው ገደሉት። ካለ ጥፋቱ፣ ካለ ኃጢአቱ። አሜሪካ ያላችሁ እንዴት ናችሁ? ካናዳ ያላችሁ እንዴት ናችሁ? ህብረት እንፍጠር፣ እንተባበር በንጉሳችን ኦዶንግ ስም ባኝዋክ ምድር።
በደቡብ ሱዳን በንዌር ሙሳ አባላት ላይ እንደሆነ ሁሉ እንደ አውሮፓውያን አቆጣጠር በ2003 ዓ.ም ኢትዮጵያ ውስጥ 400 ገደማ አኝዋኮች በጥቂት ቀናት ውስጥ እንደተገደሉ አምናለሁ። ይህ እርምጃ በማህበረሰቡ ላይ መጠነ ሰፊ ተጽዕኖ ፈጥሯል። በቀጥታ ጥቃት ያልደረሰባቸው የማህበረሰቡ አባላት ሳይቀር መኖሪያቸውን ለቀው በኬንያና በተለያዩ ሀገሮች በስደት የኖሩ ሰዎችን ታገኛላችሁ። ዘር ተኮር ግድያዎችና ጭቆና በሙዚቃዎች ውስጥ ትልቅ ቦታ አላቸው። ሰዎች ስለነዚህ ጉዳዮች ይዘፍናሉ፣ ያዳምጣሉ። ህዝቦች የተጠቁበትን ታሪክ ማስተላለፊያ መንገድ ሆኗል።
አኝዋኮች ሲጠቁ እንዲባዘኑበት አንደበታቸው ከመካከላቸው አንዱ ህግ አይገዛኝም ብሎ ዱር ሲገባ፣ በሰላም ሰርቶ መብላት ሲቻለው የለየለት ቀማኛ በሚሆንበት ወቅት ደግሞ ተው ለማለት ሙዚቃን ዳግም በመሳሪያነት ተጠቅመዋል።
ረጃም ኮጂ ነበርባብሉም ባንኔን ችሞን ኮረገበል
ኦኬሎ አጋሙ ጃጋጫም ከዊጂ የተሰኘ ሙዚቃ አላቸው። እሳቸው ዛሬም ድረስ የሚያመሰግኑት የደርግ ዘመነ መንግስት ወደ ስራ እንነሳ ባለበት ዘመን እምብንጃ ብለው ዱር የገቡ ሸማቂዎችን ለመገሰጽ ያዜሙት ዜማ ነው። እናንተ የሰዎችን ላብ የምትበሉ፣ ማሽላ ሰርቃችሁ ወደ ዱር የምትሸሹ፣ እሾህ ወዳለበት ዱር አትሄዱ ስትባሉ ካልሰማችሁ አሁን ለስቃይ ልትዳረጉ ነው እያለ የሚወርደው ሙዚቃ የጸጥታ አስከባሪዎች በእነዚህ አካላት ላይ እርምጃ ይወስዱ ዘንድ እስከ መጠየቅ ይደርሳል። የሀሳብ አለመግባባቶች ገዝፈው ወንድማማቾች ጀርባ ተሰጣጥተው ሲቆሙ ለትውልድ ከቁርሾ ይልቅ ሰላም ይተላለፍ ዘንድ የሚጠይቅ አንድ ስራን ጨምር።
ነው ምር ብትዩ ይበኖ ማነን
በማህበረሰቡ ስር ባሉ የአምልኮ ስፍራዎች ጠብ መብዛቱን የተመለከተችው ዘማሪት አሬት ኦማን ኦጁሉ ናት የተጫወተችው። ጠቅለል ያለ ሀሳቡ መጪው ትውልድ ይባረክ ዘንድ እባካችሁ ሰላም ፍጠሩ የሚል ነው። ለአብነት የአኝዋኮችን ሙዚቃ ጠቀስን እንጂ በምዕራብ ኢትዮጵያ የሚኖሩ ሌሎች ብሔረሰቦችም ሙዚቃን ተሻጋሪ መልእክቶችን ማስተላለፊያ መንገድ አድርገው እንደተጠቀሙበት ሳር ትናገራለች። አሁን ላይ ደግሞ የየራሳቸውን በደልና እውነት በሙዚቃ ከመመዝገብ ተሻግረው ሙዚቃን እንደ ጋራ መሰባሰቢያ ጥላ እየተጠቀሙበት ስለመሆኑ ታነሳለች።
ሙዚቃ ከባቢያዊ ትብብር እንዲኖር መንገድ ፈጥሯል። ህዝቦች ያላቸው የጋራ መግባቢያ እየሆነ ነው። በጋምቤላ ከሚገኙ ስቱዲዮዎች አንዱ ንብረትነቱን የአኝዋክ ብሔር አባል የሆነ ሞቤኖ የሚባል ሰው ነው። እሱ ከተለያዩ የብሔር ቡድኖች የሚመጡ ሙዚቀኞችን በስቱዲዮ ይቀርጻል። ሙዚቃ ከተለያዩ ማንነቶች የመጡ ሰዎች አንድ ላይ በመሆን የትብብር ስፍራ ለመፍጠር እንዲችሉ ብልሃት ፈጥሮላቸዋል።
ጋቢና ቪኦኤ ይቀጥላል። አብራችን ስለሆናችሁ በእጅጉ እናመሰግናለን። በመቀጠል ግርማ ደገፋ በኒውዮርክ ጎዳናዎች ላይ እውቅና እያገኘ ስለመጣው የ60 ሰከንድ ደራሲ ይነግረናል።
ታሪኮን እንድጽፍሎ ይፈልጋሉ? ዳን ሃርሊ ለአርባ ዓመታት ያህል ጽፏል። በ1980ዎቹ ውስጥ እሱ የ60 ሴኮንድ መጽሐፍ ብሎ የጠራው የጽሑፍ ዘርፍ ሐሳብ መጣለት። መንገድ ላይ ስለሚያገኛቸው ሰዎች የሚጻፍ የአንድ ደቂቃ ታሪክ። መጀመሪያ በቺካጎ በኋላም በኒውዮርክ። ብዙ ሰው ይጎርፋል። ሩጫ ላይ ነው። ሐሳቡ ሌላ ጋ ነው። ይጋልባል። ሲመስለኝ የዜን ቡዲስቶች አይነት ነገር ነው ያሰብኩት። ቆም በሉ እዚህ አሁን፣ እስቲ እንዲህ እናድርግ፣ እንጫወት እንደማለት። ለሃርሊ የ60 ሴኮንዱ መጽሐፍ የአጭር ጊዜ የሙክረት ዕድሜ ብቻ የሚኖረው መስሎት ነበር። እንደ ቀልድ የጀመረው ነገር የህይወት ጥሪው ሆነ። በሚያዝያ ወር 1983 መሰየቢያዬ ልዤ ሚቺጋን ጎዳና ላይ ወጣሁ እና ይህንኑ እያደረግኩ የማስበው ይሄ ልክ ያልሆነ ነገር ነው እያልኩ ነበር። እንደማፈርም እንደ መጨነቅ የሚያደርገኝ ነበር። ግን ቁጭ አልኩ። የ60 ሴኮንድ መጽሐፍ የምትል ማስታወቂያ ተከልኩ። ጌታው ታሪኮን ልጻፍሎ፣ እመቤት ታሪኮን ልጻፍሎ። ሁሉም እየዘጋኝ አልፋል። በኋላ አንዲት ወይዘሮ ተጠጉኝና ምን እያረክ ነው? እኔ እነግርሃለሁ ታሪኬን አሉኝ። ለአንድ ደቂቃ ያህል አወራኋቸው። ከዚያም ጥቂት አረፍተ ነገሮችን ጻፍኩ፣ ከመሰየቢያው ውስጥ አወጣሁት። በዚህን ጊዜ ወደ 20 የሚሆኑ ሰዎች ከበውኛል። ለሴትዮዋ አነበብኩላቸው። ሁሉም ሰው አጨበጨበ። በዚያን ቀን ሃርሊ $50 አገኘ። ያኔ ነው ያች ለቀልድ የተመደበች ተስያት በኋላ በእጅጉ ከዚያም በላይ መሆኗን የተረዳው። የኒውዮርክ ተወላጁ ለቅዳሜና እሁድ ወደ ኒውዮርክ በረረ። እናም በከተማይቱ ያሳለፈው የመጀመሪያው ቅዳሜና እሁድ $500 አስገኘለት። ስራውን ጣጥሎ ወደ ኒውዮርክ ከተማ ጠቅልሎ ለመግባት ማንገራገር አላስፈለገውም። ለዚህም ሃርሊ ተጸጽቶ አያውቅም።
You know, sometimes I think I'm crazy.
አንዳንዴ እብድ ነኝ እላለሁ። አሁን እኮ 38 ዓመት ሆነኝ ይህንን ስሰራ። ቢጫ ኮቴን ደርቤ ቢጫ ቢራቢሮ ክራባቴን አስራለሁ። ቢጫ ባርኔጣም አድርጋለሁ። ከዚያም የሆነ ከያኒ ነው መሰለኝ ይላሉ። ይገርማል፣ ምንድን ነው ይባባላሉ። የእሱ ሙያ ለተመልካች ቀላል ሊመስል ይችላል። ሃርሊ ከአንድ ሰው ጋር ለአንድ ደቂቃ ያህል ያወራል፣ ስለ እሱ ወይም ስለ እሷ ዋነኛ የሚባል ነገር ለመንቀስ። ከዚያም በፍጥነት መሰየም ይጀምራል። የሚጽፈው ለተደራሲ አይደለም፣ ለዚያው ሰው ብቻ ነው። ይህን የሚያደርግ ማንም ሌላ ሰው የለም ይላል። አንዳንድ ሰዎች ብቸኛ ናቸው። ከብዙ ዓመታት በኋላ የልባቸውን ያወሩት የመጀመሪያው ሰው ሆኜ እንዲሰማኝ የሚያደርጉኝ ሰዎች አገኛለሁ። ሰዎች ስለፍቺ ስለ አእምሮ ህመም ይነግሩኛል። ሙሉ በሙሉ ራሴን ሰጣቸዋለሁ። አልፈርድባቸውም። ወጣ ያሉ ብዙ ነገሮችንም ሊነግሩኝ ይችላሉ። ፍርድ አልሰጥም። የህይወት ታሪካቸውን ለመጻፍ ብቻ ነው አጠገባቸው ያለሁት። ጎዳና ላይ ሲጽፍ 4 ዓመት ከሞላው በኋላ ሃርሊ ዝነኛ ሆነ። ዝናን ተከትሎም የሥራ ድሎች መጡ። ትልልቅ ድግሶችና ዝግጅቶች ላይ ይጋበዛል። ከፍ ያለ ክፍያም ያገኝ ጀመር። ቤት ገዛ። ነገር ግን ደስተኛ በመሆን ፈንታ ወደ አሻንጉሊትነት የተለወጠ ያህል እንደተሰማው ሃርሊ ይናገራል። ከኃላፊ አግዳሚው ጋር ማውራትን፣ አዳዲስ ሰዎች ማግኘትን ናፈቀ።
When I did it on the street, it's my world. I've invented it. I think people just like
መንገድ ላይ ሲሰራው የኔው ዓለም ነው። እኔ የፈጠርኩት ነው። እዚያ አንድ የሚያዳምጥና የሚጠባበቅ ሰው የመኖሩን ነገር ሰዎች የሚወዱት ይመስለኛል። ምክንያቱም ሃርሊ ማንኛውም ሰው ለመነገር የሚበቃ ታሪክ አለው ብሎ አምናል።
Are you ready?
ግርማ ደገፋን እናመሰግናለን። አሁን ወደ መጨረሻው ዘገባ እንሻገር። የጤና ድርጅት ዴልታና ኦሚክሮን የተሰኙት የኮሮና ቫይረስ ዝርያዎች ጥምር ስርጭት መጨመሩ ከፍተኛ የሆነ ሞትን የሚያስከትል የኮሮና ቫይረስ ማዕበል ሊያስነሳ ይችላል ሲል አስጠንቅቋል። ኤደን ገረመው የሊሳ ሽላይንን ሪፖርት እንደሚከተለው ታሰማናለች።
የዓለም የጤና ድርጅት ዋና ጸሐፊ ዶክተር ቴድሮስ አድሃኖም ሳይንስ የኮቪድ-19 መከላከያ ክትባትን ለማምረት ቢያግዝም ነገር ግን አሁንም ዓለም አቀፍ የሞት ምጣኔ እየጨመረ ነው አሉ። እንደ አውሮፓውያን አቆጣጠር በ2020 ዓመተ ምህረት የዓለም የጤና ድርጅት በዓለም አቀፍ ደረጃ በኮቪድ-19 1.8 ሚሊዮን ሞቶች ተመዝግበው እንደነበረ ያስታወቀ ሲሆን በዚህ በተገባደደው በአውሮፓውያኑ 2021 ዓመተ ምህረትም ካለፈው ዓመት በንጽጽር በ3.5 ሚሊዮን ሞቶች ከፍ ያለ አሃዝ መመዝገቡን አስታውቋል። ዶክተር ቴድሮስ ለዚህ አሃዝ መጨመር ምክንያቱ ወረርሽኙን በጋራ ለማስወገድ ከመጣር ይልቅ ፖለቲካው ጎልቶ መውጣቱን ይላሉ።
ፖፑሊዝም፣ ናሮ ናሽናሊዝም ኤንድ ሆርዲንግ ኦፍ
በጥቂት ሀገራት ውስጥ ያለው ህዝባዊነት፣ ጠባብ ብሔርተኝነት፣ የጤና መሳሪያዎችን፣ መድኃኒቶችን፣ መመርመሪያዎችን፣ ክትባቶችና የአፍና አፍንጫ መሸፈኛ ጭንብሮችን ሳይቀር ስግብግብ በሆነ መልኩ ማጠራቀም፣ እንዲሁም ዝቅተኛ ገቢ ያላቸው ሀገራት ከክትባት ፍትሐዊነት ተጠቃሚ እንዳይሆኑ ማድረግ ለአዲሱ የኮሮና ቫይረስ ዝርያ ምቹ የሆነ ሁኔታን ሊፈጥር ችሏል።
ዳይሬክተሩ በጥቂት ሰዎች አማካኝነት ሰዎች በህይወት አድን መሳሪያው ላይ ያላቸውን እምነት እንዲያጡ ሳይንስን በማንኳሰስ የሚደረጉ የስህተትና የሐሰት መረጃዎች መስፋፋትን ኮንነዋል። እንደሳቸው አባባልም እነዚህ መንትያ ክፋቶች በአሁን ሰዓት በዴልታና በኦሚክሮን ቫይረሶች የተነሳ ህይወታቸውን እያጡ ያሉ ሰዎች በክትባቱ ላይ ጥርጣሬን እንዲያዳብሩ በማድረግ የሚነሱና የሚከሰሱ ናቸው ብለዋል ዶክተር ቴድሮስ በድጋሚ።
Ending health inequity remains the key to ending the pandemic.
ኢፍትሃዊ የሆነ የሀብት ክፍፍልን ማስቆም ወረርሽኙን ለመግታት ያለው ብቸኛ አማራጭ ነው። ይህ ወረርሽኝ ሲቀጥል አዲሱ ዝርያ አሁን ካለው ክትባት ጋር ተላምዶ የመከላከያ መንገዶችን ሊያሸንፍ የሚችልበት መንገድ ሊፈጠር ይችላል።
የዓለም የጤና ድርጅት ዳይሬክተር ዶክተር ቴድሮስ አድሃኖም ወረርሽኙን በመዋጋቱ ረገድ ማነቆ የፈጠሩ ፖለቲካዊ የሆኑ ህዝባዊነትና የግል ፍላጎቶችን የምናስወግድበት ሰዓት አሁን ነው ብለዋል። የአውሮፓውያኑ 2021 ዓመተ ምህረት ሲያበቃም ሀገራት እስከ መጪው ዓመት አጋማሽ ድረስ 70% የሚሆነውን የዓለም ህዝብ ለማስከተብ የዓለም የጤና ድርጅት የጀመረውን ዘመቻን መቀላቀልን የአዲሱ ዓመት እቅዳቸው እንዲያደርጉ ጠይቀዋል።
ዛሬ የአውሮፓውያኑ አዲስ ዓመት ዋዜማ ነው። ለምታከብሩት አድማጮቻችን እንኳን አደረሳችሁ፣ መልካም አዲስ ዓመት ይሁንላችሁ ለማለት እንወዳለን። አብራችሁን ስለነበራችሁ በእጅጉ እናመሰግናለን። በመስተንግዶ ሀብታሙ ስዩም፣ በድምፅና ምስል ምህንድስናው ደግሞ ኤልያስ አስማረ እስካሁን ድረስ አብሮን ነበረ። መልካም ምሽት ይሁንላችሁ። መልካም አዲስ ዓመት በድጋሚ።